ሆኖ ለስልጣን ይወዳደራል አይወዳደርም የሚለው የድርጅቱ አባላት የጠቅላላ ጉባኤ ውሳኔ ስለሆነ እስካሁን የተወሰነ ነገር አይደለም። ነገር ግን አባላትና አስተያየት መሰብሰቢያ ሆኖ የሚያመለክተው እንደ ፓርቲ ሆኖ የሚቋቋም እንደሆነ ነው።
የለጥያቄው መልስ ፕሮግራማችን እንግዳ የአርበኞች ግንቦት 7 ንቅናቄ ዋና ጻፊ አቶ አንዳርጋቸው ጽጌ ናቸው። አሁን የሚካሄደው ለውጥ ቀናና ወደ ዲሞክራሲያዊ ስርዓት የሚያሸጋግር ነው ብለው ያምናሉ ለሚል የአንድ አድማጭ ጥያቄ የሰጡት መልስ ነው የሰማችሁት። ከትናንቱ የቀጠለውና ሰፋ ያለው ዝግጅት ከዜና በኋላ ይቀርባል። ተከታተሉ። ሰላም አድማጮች፣ እንደምን ውላችሁ አምሽታችኋል? የዕለተ ቅዳሜ ሐምሌ 28 2010 ፕሮግራማችንን ንጉሱ ታምሬ በመምራት እኔ አዲሱ አበበ በማስተናገድ እስከ ምሽቱ 4 ሰዓት አብረናችሁን ቆያለን። እናንተም አብራችሁን ታመሹ ዘንድ በክብር ጋብዘናል። ዜና ነው ቀዳሚው። ቀጣዩ ቅድም ያልኩት ለጥያቄው መልስ ነው። ያን ተከትሎ ግን የሚቀርብ ሌላም አንድ ወቅታዊ ዝግጅት አለን።
ከዚህ ቀደም የኢትዮጵያ መንግስት ውጪ ከሚኖረው ኢትዮጵያዊ ጋር የነበረው ግንኙነት አገር ውስጥ ከዜጎች ጋር ያለው ግንኙነት መገለጫ ወይም የዛ ነጸብራቅ ነው። ያንን ግንኙነት ለማሻሻልና ውጪ የሚኖረው ኢትዮጵያዊ በአገር ውስጥ በሚደረጉ እንቅስቃሴዎች ውስጥ አለ ስጋት አለ ፍርሃት ወደ አገር ውስጥ ገብቶ እንዲሳተፍ በአካል ተገኝቶ የመመካከር የመቀራረብ ወደ አንድ አገር ወደ መስራት ሂደት የመምጣት ስራ አድርጌ ነው የተመለከትኩት።
እውነትም እንደተባለው በመሃላችን የጥላቻም ይሁን የተቃውሞም ይሁን ትልቅ ግንብ ተገንብቶ ነበርና ያንን ግንብ ይሄ የእሳቸው ጉብኝት እሳቸው እንዳሉት ሙሉ በሙሉ ፈርሶ ፍርስራሹም ደግሞ ሚኒሶታ ተጠራርጎ እንዳለቀ ለመመስከር ዝግጁ ባልሆንም የግንቡ መደርመስ የተጀመረ ይመስለኛል።
የመጀመሪያው አቶ ቴዎድሮስ ጸጋዬ፣ ቀጥለው ያደመጣቸዋቸው ደግሞ አቶ ሼክስፒር ፈይሳ ናቸው። የጠቅላይ ሚኒስትር አብይን የዩናይትድ ስቴትስ ቆይታ የሚፈትሽ ውይይት ነው። እንደገና መልካም ምሽት ዜና።
ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሻኑ አልሳንቶስ በስቱዲዮ መሳሪያዎች ላይ ይገኛል። የኢትዮጵያ ፌዴራል ኃይሎች ዛሬ ከሶማሌ ክልል ልዩ ፖሊስ ኃይሎች ጋር ጅግጅጋ ላይ መጋጨታቸውና በሕይወትና በንብረት ላይ ጉዳት መድረሱ ተገለጸ። የኢትዮጵያ የመከላከያ ሰራዊት አባላት የክልሉን የተወሰኑ ባለሥልጣናት በቁጥጥር ስር ለማዋል መንቀሳቀሳቸውን የሶማሌኛ ዝግጅት ክፍላችን ዘግቧል። ፌዴራሉ የመከላከያ ኃይል ወደ ጅጅጋ የገባው ትናንት አርብ ምሽት ላይ እንደነበርና ዛሬ ማለዳ ላይ ቁልፍ የሚባሉ ይዞታዎችን ተቆጣጥሮ የክልሉን ፕሬዚደንት አብዲ መሐመድ ኦማርን አብዲ ኢሌም ተብለው ይጠራሉ ቢሮ የክልሉን ምክር ቤትና ሌሎችም የመንግሥት ተቋማትን መክበቡን ዘገባው አመልክቷል። ጦሩ በተንቀሳቀሰበት ወቅት ከክልሉ ልዩ ፖሊስ ኃይል ጋር ለአጭር ጊዜ የተኩስ ልውውጥ መከፈቱንና በዚያ ወቅት ከተማይቱ ውስጥ ረብሽ መፈጠሩን በርካታ አማኞችን የጠቀሰው ይኸው የቪኦኤ ሶማሊኛ ዝግጅት ክፍል ዘገባ አጋጣሚውን የተጠቀሙ ሰዎች ጎዳና ላይ መውጣታቸውን፣ ዝርፊያዎችን መፈጸማቸውንና ሕንፃዎችን ማቃጠላቸውን ገልጿል። የተቃጠሉትና የተዘረፉት የሶማሌ ጎሳ አባል ያልሆኑ የሌሎች ኢትዮጵያውያን ሱቆችና ንብረቶች መሆናቸውን የጠቆመው ይኸው ዘገባ አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን መቃጠሏን አመልክቷል። የክልሉ ባለሥልጣናትና የሀገር ሽማግሌዎች የፌዴራሉን መንግሥት እርምጃ መቃወማቸው የተገለጸ ሲሆን የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግም ማምሻውን ባወጣው መግለጫ ሶማሌ ክልል ውስጥ የሽግግር ለውጥ መምጣት ያለበት ኦብነግን፣ ፌዴራል መንግሥቱንና ሌሎችም አግባብነት ያላቸውን ወገኖች ባካተተ ሰላማዊ ድርድር ብቻ መሆን እንዳለበት አሳስቦ ወታደራዊ እንቅስቃሴዎች በአፋጣኝ እንዲቆሙ ለጠቅላይ ሚኒስትር አብይ አህመድ ጥሪ አሰምቷል። ኦብነግ አክሎ ኦጋዴን ውስጥ የሚገኘው የሶማሌ ሕዝብ መብቶቹን ለማስከበር እንዲቆምና የውጭ ኃይሎች ስለ ዕጣ ፈንታቸው እንዲወስኑ እንዳይፈቅድ ጠይቆ የእምነት ተቋማትና የሲቪሎች ንብረቶች አጋጣሚውን ለመጠቀም በሚፈልጉ ግለሰቦች ለጥቃት እንዳይጋለጡ እንዲከላከል ሕዝቡን አሳስቧል። ይህ በእንዲህ እንዳለ የኢትዮጵያ የመከላከያ ሚኒስቴር ልኮልኛል ባለው መግለጫ በኢትዮጵያ ሶማሌ ክልል የሕዝቦችን ሰላምና ደህንነት ለማረጋገጥ ሕገ መንግሥታዊ ሥርዓቱን ጠብቆ አስፈላጊውን እርምጃ እንደሚወስድ ማስታወቁን ፋና ብሮድካስቲንግ ኮርፖሬሽን ማምሻውን ዘግቧል። ዛሬ በኢትዮጵያ ሶማሌ ክልል ጅግጅጋ ከተማ ውስጥ የተከሰተው ብጥብጥ ቀጥሎም ወደ ሌሎች አንዳንድ የክልሉ ከተሞች የተዛመተው ሁከት በምንም መልኩ ተቀባይነት የሌለውና በፍጥነት ሊገታና ሊታረም የሚገባው ድርጊት ነው ሲል የመከላከያ ሚኒስቴር ማስተዋወቁን የፋና ዘገባ አመልክቷል። መግለጫው አክሎም የመከላከያ ሰራዊቱ ከሌሎች የጸጥታ ኃይሎች ጋር በመሆን የተከሰተውን ሁከት በቅርብ ሲከታተል ሁኔታውን ለመቆጣጠርና ህብረተሰቡን ለማረጋጋት ጥረት ሲያደርግ ቢቆይም ወይም እያደረገ ቢሆንም ብጥብጡ በተፈለገው ፍጥነት ሊቆም እንዳልቻለ መግለጹን ዘገባው አስፍሯል። የክልሉ ህዝብ ሰላምና ደህንነት አደጋ ውስጥ እየገባ መሆኑን ያስተዋቀው ይኸው የመከላከያ ሚኒስቴር መግለጫ የመከላከያ ኃይሉ ሁከትና ብጥብጡን በዝምታ እንደማይመለከት ያካባቢውን ሰላም ለማረጋጋትም ህገ መንግስታዊ ስርዓቱን ጠብቆ አስፈላጊውን እርምጃ እንደሚወስድ በጥብቅ እንደሚያሳስብ አስገንዝቧል። በዛሬው የጅጅጋ ግጭትም ሆነ ሁከቱ በተዛመተባቸው በተባሉ አካባቢዎች በህይወት በአካልና በንብረት ላይ የደረሰ ጉዳት ግልጽና ዝርዝር ማስረጃ ለማግኘት ጥረት እያደረግነን። ይዘና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የኤርትራ አየር መንገድ ወደ አዲስ አበባ መብረር ጀመረ። ይህንን ዛሬ የተጀመረውን የኤርትራያን የአዲስ አበባ በረራ የተከታተለው ሪፖርተራችን ብርሃነ በረሃ ከአስመራ ተከታዩን ዘግቧል።
በዛሬው የኤርትራ አየር መንገድ የመጀመሪያ በረራ የኤርትራ የትራንስፖርትና መገናኛ ሚኒስተር አቶ ብርሃነ ተስፋ ስላሴ፣ የኤርትራ ቱሪዝም ሚኒስተር ወይዘሮ አስካሉ መንቆሪዮስ፣ የኤርትራ ሲቪል አቪዬሽንና የኤርትራ አየር መንገድ ከፍተኛ ኃላፊዎች የሚገኙበት 130 መንገደኞች ወደ አዲስ አበባ ተጉዟል። የኤርትራ አየር መንገድ በሳምንት 3 ጊዜ ሰኞ፣ ሐሙስና ቅዳሜ ከአስመራ አዲስ አበባ ቀጥተኛ በረራውን እንደሚያደርግ የኤርትራ አየር መንገድ የኮሜርሻል ኃላፊ አቶ ገብረትንሳኤ ጴጥሮስ ገልጸዋል። አቶ ገብረትንሳኤ በመቀጠል በኤርትራ አየር መንገድ አውሮፕላን ከኤርትራ ተጉዘው የሚሄዱ ተሳፋሪዎች አዲስ አበባን እንደ ትራንዚት ተጠቅመው በኢትዮጵያ አየር መንገድ አውሮፕላን ወደ ተለያዩ አገሮች ለማጓጓዝ ከኢትዮጵያ አየር መንገድ ጋር እንደተስማሙም ገልጸዋል። የኢትዮጵያ አየር መንገድ ባለፈው ነሐሴ 11 ከአዲስ አበባ ወደ አስመራ ይፋዊ በረራ መጀመሩ የሚታወስ ነው። ኤርትራና ኢትዮጵያ በመካከላቸው ተቋርጦ የነበረውን የትራንስፖርት፣ የንግድና የቴሌኮሙኒኬሽን ግንኙነታቸውን እንደገና እንዲጀምር የሚል የሚገኝበት 5 አበይት ነጥቦችን የያዘ የጋራ የሰላምና ወዳጅነት ስምምነት ሐምሌ 1 በአስመራ መፈራረማቸው የሚታወቅ ነው። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
አመሰግናለሁ ብርሃነ። ለረጅም ጊዜ ተዘግቶ የቆየውን የጋዛ ሰርጥን መሸጋገሪያ ለመጣስ የሞከሩ በስዊድን ባንዲራ ስትቀዝፍ የነበረች ጀልባ ላይ የተሳፈሩ የእስራኤል የባህር ኃይል ዛሬ ይዟል። ነጻነት ለጋዛ የሚል ስያሜ ባላት በዚህ ጀልባ ውስጥ የፍልስጤማውያኑ ደጋፊዎችና ተሟጋቾች የሆኑ ሰዎች ተሳፍረው የነበረ ሲሆን ጀልባዋ በቁጥጥር ስር የዋለችው በዓለም አቀፍ ሕግ መሰረት መሆኑን የእስራኤል ጦር አስታውቋል። አንድ የእስራኤል ኢሚግሬሽን ባለስልጣን ቃል አቀባይ በሰጡት መግለጫ ከስዊድን፣ ከእንግሊዝ፣ ከካናዳ፣ ከፈረንሳይ፣ ከጀርመንና ከስፓኝ የተነሱት 12 የጀልባይቱ ተሳፋሪዎች ወደ የመጡበት እንዲመለሱ እንደሚደረግ አመልክቷል። የጀልባይቱን ጉዞ ያደራጀው ጉዞ ወደ ጋዛ የሚባል የስዊድን ቡድን ጀልባዋ ላይ የተጫኑት በአብዛኛው የሕክምና አቅርቦቶች መሆናቸውንና የተያዘችውን በዓለም አቀፍ ውሃዎች ላይ ሳለች በሕገ ወጥ መንገድ ነው ብሏል። የእስራኤል ጦር ግን ማንኛውም ወደ ጋዛ የሚያመራ ሰብአዊ አቅርቦት መተላለፍ የሚችለው በአሽዶድ ወደብ በኩል ብቻ ነው ብሏል። በሰሜን ኮሪያ ላይ የተጣሉ ማዕቀቦችን ሀገሮች አጥብቀው እንዲያከብሩ ዩናይትድ ስቴትስ አሳሰበች። በዚህ በዩናይትድ ስቴትስ አቋም የተደነቀች መሆኑን ፒዮንግያንግ ብታስታውቅም የገባችበትን የኒውክሌር ስምምነት እንደምታከብር ገልጻለች። የዩናይትድ ስቴትስን ማሳሰቢያ ይፋ ያደረጉት እዚያው ሲያ የሚገኙት የውጭ ጉዳይ ሚኒስትሯ ማይክ ፖምፔዮ ናቸው። የማያንማር መንግስት ያሰራቸውን 2 የሮይተርስ ዜና አውታር ጋዜጠኞች እንዲለቅ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ዛሬ ጠይቀዋል። ፖምፔዮ ጥያቄውን ያቀረቡት ሲንጋፖር ውስጥ ላነጋገሯቸው የማያንማር አቻቸው ኪያው ቲን ሲሆን ሁለቱ የውጭ ጉዳይ ሚኒስትሮች የተነጋገሩት የደቡብ ምስራቅ ሀገሮች ጉባኤ እየተካሄደ ሳለ ጎን ለጎን በተዘጋጀ ውይይት መሆኑን የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ቃል አቀባይ ገልጸዋል። ዜናው በቃ።
አሁን ለጥያቄው መልስ ዝግጅታችን ይቀጥላል። የአርበኞች ግንቦት ሰባት ንቅናቄ ባለፈው ማክሰኞ በኢትዮጵያ በአሁን ሰዓት ሰላማዊና ህጋዊ ተቃውሞ ለማድረግ ስለሚቻል ባንድ ወር ውስጥ አመራሩ ወደ አገር እንደሚመለስ ማስተዋወቁ አይዘነጋም። ይህን ማስተዋወቂያ ይዘን አድማጮች ለድርጅቱ ያላቸውን ጥያቄ ለአመራሩ እንዲያቀርቡ መድረክ ከፍተናል። የንቅናቄ ዋና ጻፊ አቶ አንዳርጋቸው ጽጌ ለምሳሌ አርብለታ ንቅናቄ ወደ ፓርቲነት ይለወጣል ከሌሎች ፓርቲዎች ጋር ሲዋሃዳል የሚሉትና ሌሎችንም መልሰዋል። ስንታበላቸው ነች የአድማጮችን ጥያቄ ለአቶ አንዳርጋቸው የምታቀርቡ። ግን ዛሬ ትናንት በእንጥልጥል የገታኑን ጥያቄ ደግመን በማስተማት ይሆናል ፕሮግራሙን የምንጀምረው።
ጤና ይስጥልኝ ቪኦኤ፣ ኢሳያስ ታደሰ እባላለሁ። ከዚህ ከዲሲ አካባቢ ነው የምደውለው። የአርበኞች ግንቦት ሰባት አመራሮች ወደ አዲስ አበባ ገብተው ትግላቸውን ለመጀመር እየተዘጋጁ መሆኑን ሰምተናል። እንግዲህ ከዚህ በፊት አርበኞች ግንቦት ሰባት የትጥቅ ትግል ውስጥ የነበረ ድርጅት ነው፣ ሆነ ወታደሮች ነበሯቸው ብዬ ያስባለሁ። ቸውም አሉንም ያሉ አሉ። ከዚህም በፊት በእርግጥ የት ምን እያደረጉ እንደነበሩ በአጠቃላይ ምንም አይነት መስረጃ ትሰጡን አልነበረም በእርግጥ። ነገር ግን አሁን እነዚህን ግለሰቦች ወዴት ነው የምታደርጓቸው? አሁንስ በምን ሁኔታ ላይ ነው ያሉት? ነገስ በምን ሁኔታ ላይ ነው የሚቀጥሉት? ወደ ሀገራቸው ገብተዋል ወይስ ይገባሉ?
ቀጣዩም ጥያቄ እንዲሁ የእናንተን ሰራዊት የተመለከተ ነው።
ቪኦኤ በለውኔ ከካናዳ። አቶ አንዳርጋቸው፣ ድርጅቶ አርበኞች ግንቦት ሰባት የህብረት ትግሉን አቁሞ በቅርቡ ወደ አገር ቤት ገብቶ የዶክተር አብይን መንግስት ለማገዝ መወሰኑ ይፋ ሆነዋል። የኔ ጥያቄ ያ ሁሉ ሰራዊት ስራውን ትቶ ለአመታት ሲታገል ቆይቶ አሁን ሲበተን ሲመለስ እንዴት ነው የሚቋቋመው? ሁለት፣ ሰራዊቱ ትጥቁን ፈትቶ ለኤርትራ መንግስት ለኢትዮጵያ መንግስት የሚያስረክበው ወይስ የአርበኞች ግንቦት ሰባት ንብረት ሆኖ ይቀራል? የትስ ነው የሚከማቸው?
ቀጣይ ጥያቄ እንዲሁ አቶ ኢሳያስ ታደሰ፣ ግንቦት ሰባት ጦርና ወታደር አለኝ ብሎ ያምናል ወይ? ሁለተኛ፣ ጦር ካላችሁና በሰላማዊ መንገድ ለመታገል ከወሰናችሁ በአሁኑ ሁኔታ ማለት ነው፣ ጦራችሁን ምን ልታረጉ ነው? የኢትዮጵያን ጦር ይቀላቀላል ወይ? እንዴት ነው የሚሆነው? ያብራሩልን ነው የሚሉት በርካታ ጥያቄዎች። ሌሎችም ስሞች አሉኝ። አቶ አንዳርጋቸው ጽጌ፣
ተመሳሳይነት ያላቸው ጥያቄዎች ናቸው። አርበኞች ግንቦት ሰባት ያኔ ኢህአዴግ መንግስት በሁለገብ ትግል እንታገላለን ብሎ ካወጀበት ጊዜ ጀምሮ ሀገር ውስጥ ሰላማዊ እምቢተኝነት የሚባል ህዝባዊ በሆነ መንገድ የሚቀሰቀስን አመፅ ለማድረግ፣ በሌላ በኩል ደግሞ በመሳሪያ የተደገፈ አመፅ ለማካሄድ የተለያዩ እርምጃዎችን ወስዶ ሰራዊት አቁሞ ሰራዊቱ በሀገር ውስጥ መንቀሳቀስ የጀመረባቸው የተለያዩ ቦታዎች እንደነበሩ ሁሉም ሰው የሚያውቀው ይመስለኛል። በተለይ ባለፉት አራት አመት ውስጥ በርካታ ቦታዎች ላይ የተለያዩ እንቅስቃሴዎች ያደረገ ራሱም በመንግስት ቴሌቪዥንም አንዳንዶቹ ሰዎችም መስዋዕትነት የከፈሉበትም አንዳንዶቹም የተያዙበትን ሁኔታም በማሳየት ያረጋገጠው ነገር ነው። ስለዚህ ይህ ሰራዊት በሁለት ቦታ ነው አሁን ለጊዜ ያለው። ወደ አገር ቤት ውስጥ ያልገባው ማሰልጠኛ ጣቢያ ላይ ስልጠናውን ጨርሶ ለወደፊቱ አገር ቤት ሊገባ የነበረው የሰራዊት አካል በኤርትራ ምድር ላይ አለ። ሌላው ሀገር ውስጥ ያሉ አሉ። በስፋት ባለ ቦታ የተበተነ ቁጥሩ በጣም ብዙ የሆነ የግንቦት ሰባት መሳሪያ ኃይል የመሳሪያ እንቅስቃሴ አካል የሆነው ማለት ነው። ሁለቱም ከውጭ ያሉት ወደ ሀገር ውስጥ የሚገቡበት ሁኔታ መፈጠር አለበት። ሀገር ውስጥ ከገቡ በኋላ በአንድ ማዕከል ሆነው በሌላዎች ሀገሮች ሁሉ እንደሚደረገው ከወታደራዊ ህይወት ወደ ሰላማዊ ህይወት የሚገቡበት ሁኔታ ይፈጠራል። ለዚህ እንቅስቃሴያችንን ጀምረናል። ኢንፋክት ከስራዎቻችን ሁሉ ቅድሚያ የሰጠነው በተለይ ደግሞ የኔ ሜዳ ድረስ ሄጄ ለሰራዊቱም ቃል የገባሁት እነሱን በተሟላ መንገድ ወደሚፈልጉት የስራ አቅጣጫ የማስገባቱን ስራ በኃላፊነት እንደምወስደውም ተናግሬን የመጣሁት ጊዜ እያጠፋሁም ያለሁት በዚህ ሀገር ውስጥ ተበትኖ ያለውም በተለያዩ ማዕከሎች ተሰብስቦ ወታደራዊ ህይወቱ ወደ ሰላማዊ ህይወቱ የሚዞርበት ለዛ የሚያስፈልጉት ነገሮች በሙሉ በተወሰነ ደረጃ በኢትዮጵያ መንግስት የሚያስፈልጉ እርዳታዎች አሉ። በእነሱ በኩል ማድረግ የሚገባቸውን ለማድረግ ዝግጁ እንደሆኑ ነግረውናል። ከዛ በተረፈ የተለያዩ ውጭ መንግስታትና ዓለም አቀፍ ድርጅቶች አሉ። በዚህ ላይ በተለይ በጣም ጉጉት ያላቸው እኛ ሳንጠይቃቸውም ይሄ ነገር እንደሚመጣ አውቀው ምን እያደረጉ ነው፣ ግንቦት ሰባቶች ያላቸውን ኃይል ሰላማዊ ህይወት ውስጥ ለመጨመር የሚል ጥያቄ እያነሱ እንደነበር ደርሰንበታል። እና እነዚህን አሰባስቦ እነዚህን ሰዎች ወደ ሰላማዊ ህይወታቸው የማስገባት ስራ ዋነኛው ስራችን ነው። ሌላው ህጋዊ ወደሆነ አሁን አገሮች ላይ ያለው ስራዎች የሚቀላቅለዋሉ የሚል ነው። ብዙዎቹ ፈቃደኞች አይደሉም፣ የዛነት ፍላጎትም የላቸውም። እንደውም እኔ እጅ አውጡ ብዬ 400 ሰዎች ተሰብስበው የነበረበት ስብሰባ ላይ ይህን ጥያቄ አቅርቤ 10 ሰዎችም ወደ ሰራዊት የመቀላቀል ፍላጎት አላሳዩም እና ትልቅ ችግር አይደለም። ነገር ግን ከፍተኛ ችሎታ ያላቸው በአቅም ደረጃ አሁን ስልጣን ላይ ካሉት የኢህአዴግ ጀነራሎች በላይ አቅም ያላቸው ሰዎች አሉ። ለሀገር ይጠቅማሉ ብለን እናምናለን። ቁጥራቸውም ትንሽ ስለሆነ ከመንግስት ጋር ተነጋግሮ ወይም ግምት ውስጥ አስገብቶ ወደ ሰራዊቱ ሊቀላቀሉ የሚችሉበት እድል ሊኖር እንደሚችል በተወሰነ ደረጃ መረዳዳት አለን። ፍላጎቱ ሰዎች እስካላቸው ድረስ ማለት ነው። ሌላው ግን ብዙ ፍላጎት የለውም። ሌላው ከትምህርቱ የተቋረጠው ወደ ትምህርቱ ከእርሻው ላይ የመጣው ለበሬም ይሁን መሬትም ይሁን አግኝቶ ወደ ሌላው ስልጠና ተሰጥቶት ምህንድስና፣ በኤሌክትሪክ፣ በሌሎች ነገሮች ለመሰማራት የሚፈልግ እንደዚህ አይነት ፍላጎቶች ነው ያላቸው። እያንዳንዳቸውን ፍላጎቶች ዝርዝሮ የያዘ ሰነድም እያዘጋጀን ነው። ይሄኛውን የጀመረው ፕሮጀክት ሲሳካ ስልጠና ለመስጠት
በተለይ እንግዲህ ሰራዊታችሁን በተመለከተ ከኢትዮጵያ መንግስት የተገባላችሁ ተጨባጭ ቃል አለ? ሊደረግ የታሰበ ሊገልጹልን ይችላሉ?
ተመሳሳይ የሆነ ችግር ነው። በመንግስት በኩልም በዚህ ጥያቄ ይልቀም በጣም በርካታ የራሳችን ሰራዊቶች አሉ የሚሉ ድርጅቶች ያሉበት ሀገር ነው እና እያንዳንዱ በሚያቀርባቸው ጥያቄዎች የሁሉንም ጥያቄዎች እናሟላ ተመሳሳይ በሆነ መንገድ ብንል ችግር ይገጥመናል የሚል ስጋት እንዳለባቸው ነው ያዩት። አቅምም አሁን ይዛዊቷ ባለችበት ደረጃ ብዙውን ነገር እነሱ ማድረግ እንደማይችሉ ነው የገለጹት። እኛም ተረድተናል። ነገር ግን የሚያስፈልገውን ነገር ለማሟላት ግን ፍላጎት ያላቸው በርካታ ሀገሮች እና ዓለም አቀፍ ድርጅቶች እንዳሉ እንደሚያውቁ እና በዚህ ላይ ኢትዮጵያ መንግስት ማድረግ የሚገባውን ትብብር ሁሉ የሚዘጋጀውን ፕሮጀክት በሙሉ ይህንን ነገር ከሰራዊት ከወታደራዊ ህይወት ወደ ሰላማዊ ህይወት ለማሸጋገር እነዚህ ሰዎች የሚቀረጠውን ፕሮጀክት እነሱም እንደሚቀበሉትና መንግስታት ድጋፍ እንዲያደርጉለት ጥያቄ እንደሚያቀርቡ ሎቢ እንደሚያደርጉ እንደ ራሳቸው ፕሮጀክት አድርገው እንደሚያዩት ገልጸውልናል።
አቶ አንዳርጋቸው ቁጥሩን ሊገልጹልን ይችላሉ? የሰራዊቱን ስንት ሰው እንበል?
በአጠቃላይ በዚህ ዲሞቢላይዜሽን የሚያልፈው ሰራዊት ብዛት በሺዎች ነው የሚቆጠረው። በተለይ አገር ውስጥ በተለያዩ ቦታ ተበትኖ ያለው የሰው ቁጥር እስካሁን ባለ የመደመረ ያዎች በሺዎች ይመጣ ያለው ይህን ያህል ቁጥር ብዬ ለመናገር አልችልም፣ ግን ኢንታውዘንስ ነው ለጊዜው።
ይህም የተያያዘ ነው በኢሜይል አቶ አላም ነው የላኩት ጥያቄ። በግንቦት ሰባት ስም የታሰሩ ብዙ እንዳሉ በእርግጠኝነት ታውቃላችሁ። በተለይም እሳቸው የሚሉት የአማራ ወጣቶች ትልቁን ድርሻ ይዘዋል። በርካቶች እስር ቤት ውስጥ ናቸው። ግንቦት ሰባት ምን እያደረገ ነው በሱ ስም የታሰሩ ሰዎችን ለማስፈታት?
ይህን ጉዳይ በሚመለከት ዛሬም ሌላ አንድ ሚዲያ የሰጠሁት መልስ አለ። ልክ እንደዚህ እንደ ወታደራዊ ህይወት ወደ ሰላማዊ ህይወት አባላት የማሸጋገሩን ስራ ሲሪየስሊ እንደወሰድኩት አንዱም ሌላ ስራዬ፣ እኔም እስረኛ ነበርኩ። የእስረኛ ህይወት ምን እንደሚመስል አውቃለሁ። ታስረው የተፈቱ ሰዎች እንድጋፍ መስጠት ምን ያህል ወሳኝ እንደሆነ አውቃለሁ። በእስር ቤት ደግሞ ያሉ ሰዎች አሁን በተቀመጠው የምህረት እና የቅርታ ህግ መሰረት ተፈርዶባቸው እስር ቤት የሚገኙ ተፈርዶባቸው ፍርድ ቤት እየተመላለሱ ያሉ እነዚህ ክሳቸው ተቆርጦ እነዚያ ከታሰሩበት ተፈተው በሙሉ ነፃ መሆን ያለባቸው ነገር ነው። የፍላጎት ጉዳይ ሳይሆን ይሄ ይሆናል ተብሏል እና ይሄ ለምን አልሆነም የሚለውን ጥያቄ የሰዎች ስም የስም ሊስት በዝርዝር ባገኘው ቁጥር በቀጥታ አገሪቷ ከፍተኛ ባለስልጣናት ጋር እነዚህን ነገሮች በማቅረብ መነጋገር የሚችልበት ሁኔታ አለ። ኦልሬዲ ከትናንት ወዲያ ስም ዝርዝር በሚገባ አላገኘሁም ስላልኩኝ የተመጣልኝ የስም ዝርዝር ዛሬ ወደ 56 የሚሆኑ ሰዎች ተገኝተዋል በእንዲህ አይነት ቦታ ስለተባለ እናስተላልፌ አጥጋቢ መልስ አግኝቻለሁኝ። ያለው ገና አልተፈቱም፣ ግን ሁኔታው እየተመለከቱት ነው። ሌላም ባገኘው ቁጥር ተራዬ ነው። አሁን ይሄ ለጥቂት ጊዜ ብዙ ስራ ውስጥ ገብቼ አልነበረም የነበረው እና እነዚህን ነገሮች በጥርሴ ነክሼ የምሰራበት ሁኔታ አልነበረም። አሁን ግን ወደዛ እየተዛወርን ነው። የእኔ ስራ ነው፣ ይሄንን እናደርጋለን። እርዳታም ለተጎዱት የማድረሱንም ጉዳይ እየተከታተልኩ የታሰሩትን በሙሉ እንዲፈቱ የማድረግ የግንቦት ሰባት አባል ብቻ የሆኑ ሳይሆኑ በግንቦት ሰባት አባልነት ስም መንግስት ዝም ብሎ እያስራቸው የነበሩትን ሰዎች ጉዳይ ሁሉ ይመለከታል። የሀገሪቷ ዋና አሸባሪ ተብዬ ተፈትቼ ከፍተኛ የሆነ ሚና የነበራቸውን ወይንም ደግሞ ምንም ነገር ሳያደርጉ ብቻ ለማሰቃየት እናንትን ለማድረግ በግንቦት ሰባት የተከሰሱ ሰዎች እስር ቤት ሲማቀቁ ህይወት ዝም ብሎ በእኔ በኩል ይቀጥላል የሚል እምነት የለኝም። የስራዬ ነው። እንደ ድርጅትም ይህንን ኃላፊነት ወስጄ ያለው እንቀጥላለን በሙሉ እስከሚወጣ አንድ ሰው እስከማይቀር ድረስ። ከዚያም አልፎ በሀገሪቷ ውስጥ በፖለቲካ ምክንያት የታሰረ የሌላ ድርጅትም ሰው እስካለ ዋናው ቅድሚያ የምሰጠው ለራሳችን ቢሆንም የሚፈታ ድረስ ትግል ማድረግ ይኖርብናል ብዬ ነው ማምነው።
እሺ፣ አቶ አንዳርጋቸው ጽጌ፣ የሚቀጥለው ጥያቄ ደግሞ በርካታ ሰዎች ጥያቄ የላኩበት ስለ ጠቅላይ ሚኒስትር አብይ አህመድ መንግስት አስተያየቶን እንዲሰጡ ነው። በብዛት ያምናሉ ወይ እሳቸው ያዙት አቅጣጫ ዲሞክራሲን እንደሚያመጣ ወይንስ እድሉን ተጠቅማችሁ አገር ለመግባት ነው? አገሪቱ አሁን አልተረጋጋችም። በአገር ውስጥ ሁለት መንግስት ያለ ይመስላል። የሚቃወም አካል አለ። ጠቅላይ ሚኒስትር አብይ አህመድ ደግሞ በፍቅርና በይቅርታ ወደፊትን ቀጥል ነው የሚሉት። የፍቅርና የይቅርታ ጉዞ ብቻ በአገራችን ዲሞክራሲ ያሰፍናል ወይ የሚሉ በርካታ ሰዎች በኢሜይልም በፌስቡክም ጥያቄ ልከውልናልና እስቲ እሱን ይመልከቱት።
የተጀመረው ለውጥ አዎ ሊታመን የሚያስችል የወሰዳቸው እርምጃዎች ስላሉ ነው የሚታመነው። ዝም ብሎ በጭፍን አይደለም። ምን እርምጃዎች ተወስደዋል ነው ሁሉም ሰው የሚያውቀው ነው። ወይም በአስር ሺዎች የሚቆጠሩ እስረኞች የተፈቱበት ሁኔታ ነው። እናደርጋለን ብሎ አስቸኳይ ጊዜ አዋጅ ያነሱበት፣ ሽብርተኛ የሚባሉ ድርጅቶችን ከፍረጃው ነጻ ያደረገ ነገር የተደረገበት ነው። የኢትዮጵያ ሚዲያ፣ ኢትዮጵያ ቴሌቪዥንና ሬዲዮ ከዛ ፊት ተሳይቶ የማያውቀው ነጻነት እየተንቀሳቀሰ ነው። ተገድቦ የነበሩ ዌብሳይቶች በሙሉ የተከፈቱበት ነው። ህዝብን በከፍተኛ ደረጃ ሲያሰቃዩ የነበረው የወያኔ ደህንነት ተቋም ዋነኛ መሪ የነበረው እንዳሰፋ ጌታቸው አይነት ሰው እና ሌሎችም አነስተኛ ሰዎች ከዚህ ጋር ግንኙነት ያላቸው የተነሱበት ነው። አርሚውም አካባቢ ብልሽ ዋነኛውን ሁሉ ነገር ሲያዝ የነበረው ጀነራል የተነሳበት ሁኔታ አለ። ሌሎችም እነዚህን የመሳሰሉ ነገሮች ደምሮ ለሚመለከት ሰው እነዚህ ነገሮች ብሎ የተረተረ እርምጃ ያደርጉ ተጨባጭ የሆነ የተወሰነ እምነትና ጽናት በአድራጊው በኩል የሚጠይቁ ናቸው። ሁሉም ነገር የሚያሟሉ መልሶች ናቸው ወይ? አይደሉም። ነገር ግን ሀገሪቷ በአጠቃላይ ከነበረችበት አስከፊ ሁኔታ እና በተለያየ መንገድ የሚደረግ የነበረው ትግል ሀገሪቷን ለመታደግ ከነበረው እድል ጋር ስናነጻጽረው ጠቅላይ ሚኒስትር አብይ መምጣት ለኢትዮጵያ የተሻለ ችግሯን ማቃለል የምትችልበትን እድል የከፈተ በመሆኑ ሌሎች አማራጮችን በሙሉ አቁሙ፣ በዚህ አማራጭ ውስጥ ተካቶ እየተረዳዱ እየተደጋገፉ ከዚህ ችግር አገሪቷን ማውጣት ይቻላል የሚል መደምደሚያ ላይ ነው። ኮርስ ሁሉ ነገር እንደምንመኘው አይደለም። እኛ ስንመኘው የነበረው ነገር በጣም ብዙ ነው። የምንመኘው ነገር በሙሉ እስካልተሟላ ድረስ ፈጽሞ ምንም አናደርግም። በየበረሃው ሰራዊት ማደራጀታችንን በከተማና በገጠር ውስጥ አመት ለማስነሳት የምናደርገውን እንቅስቃሴ እንቀጥላለን ብለን መሄድ የማይቻልበት የታሪክ ምዕራፍ ላይ የደረሰች ሀገር ነው ኢትዮጵያ የሆነችው። እስር ቤት የነበርኩበት ሰዓት ላይ ተፈጥሮ የነበረውን ነገር ስናይ፣ ስለዚህ ሊያሰራ የሚችል ነገር ሰርተዋል፣ ወደፊትም ይሰራሉ የሚል የጸና እምነት አለን። እኛ በግልም ጠቅላይ ሚኒስትሩን ያነጋገርኩበት ወቅት አለ። በጋራም እዚህ ከመጣሁ ያነጋገርኩበት ወቅት አለ። ከዛም በላይ በግሌ ይህንን ሊያሳምንኝ የሚችል ወደፊት በታሪክ መጽሐፍ ውስጥ ሊያካትተው የሚችል የራሴ ደግሞ መረጃዎች አሉ እና አምንበታለሁ። ሪስክ ይኖረዋል ወይ? አዎ ሪስክ ይኖራል ያለው እነዚህ ሰዎች እንደዚህ ጥሩ ነገር ወደፊትም ዴሞክራሲያዊ ምህዳሩን አስፍተን ነጻና ፍትሃዊ ምርጫ ታይቶ በማይታወቅ ደረጃ በሀገሪቷ ላይ እናደርጋለን ብለው አንድ ነገር ሊያደርጉ ይችላሉ ወይ? በአንድ ፐርሰንት፣ በሁለት ፐርሰንት፣ በአምስት ፐርሰንት የሚለካ ያለ ማድረግ እድላለሁ ወይ? ሊኖረው ይችላል ያለው ነገር ግን ፖለቲካ የሚሆኑ ነገሮች ጥበብ ነው። ሊሆኑ ይችላል ብለን የምናስበው ነገር ከዘጠና በመቶ በላይ ገምተ ነው ትክክል ነው ካልን ከማድረግ ውጭ ያለበለዛ በማመንታት እና ተጨባጭ በሆነ ነገር ውስጥ ላለመግባት የታይዳተኝነት ሆኖ ነው የሚቀርበው። እኛ ወሰንናል ሊሰራል ብለን ነው የምናስበው።
አቶ አንዳርጋቸው ጽጌ፣ እንደውም ስማቸው ደምለው የተባሉ ልክ ከእስር እንደተፈቱ ከጠቅላይ ሚኒስትር አብይ ጋር የተወያዩትንና አሁን ደግሞ ዋሽንግተን ዲሲ ውስጥ ከባልደረባው ከዶክተር ብርሃኑ ነጋ ጋር ሆነው ያገኟቸው ጊዜ ምንድን ነው የተወያያችሁት ሊገልጡልኝ ይችላሉ ወይ ይላሉ።
ጠቅላላ ሀገሪቷ ያለፈችበትን ሁኔታ፣ እነሱ ወደዚህ አይነት ለውጥ የገፋቸውን ምክንያት፣ ያ ምክንያት ምን ያህል አሳማኝ እንደሆነ ነው። አሁን ልዩነቱ ምንድን ነው? ከዚህ በፊት መለስ ዜናዊ የኢትዮጵያ ፖለቲካ ዴሞክራሲያዊ መስማስ ዴሞክራሲ ስርዓት መገንባት ለሀገሪቷ መኖር አለመኖር ጥያቄ ጋር የተሳሰረ ነው የሚል ንግግር ነበር የሚናገረው ያለው። ነገር ግን 97 ምርጫ ኢህአዴግን ከስልጣን እንደሚያወርደው ሲያውቁ ዴሞክራሲን ረግጦ በአምባገነት ስልጣን ለመቀጠል ወደኋላ አላለም። ለምንድን ነው የዛን ጊዜ እንደዛ የተደረገው ለሚለው ኢትዮጵያ የዛን ጊዜ በዚህ አይነት መንገድ ቢሄድም ችግር ያለባት ሀገር አትመስልም ነበር። አሁን ግን እነ አብይና እነ ለማ ያዩዋት ኢትዮጵያ በተጨባጭ ገሃነም አፋፍ ላይ የቆመች ኢትዮጵያ ናት። ዝም ብሎ ስለ ዲሞክራሲ ፈረንጆች ሲያወሩት ከነበረው ነገር ተነስተው ወይም ስለ ዲሞክራሲ በመጽሐፍ የተጻፈው ነገር ዲሞክራሲ ጥሩ ነው እንዲሉ አይደለም ያናገራቸው ያለው። የህዝብ ዲሞክራሲያዊ መብቱ አግኝቶ ችግሩን ዲሞክራሲያዊና ሰላማዊ በሆነ መንገድ የመፍታት እድል ካላገኘ የህዝብ አገር አይኖረውም። ወደ ከፍተኛ የሆነ እጅግ ሊያስከፍ የአፍሪካ ምድርታቸው ወደማይታወቅ አስከፍ የሆነ እርስ በርስ ግጭት ያመራል ያለው። ይህን ነገር መታደግ የሚቻለው ይህን ነገር በማድረግ ነው የሚል ነው። ከችግርና ከመከራ የመጣ የዲሞክራሲ እምነት ስለሆነ ለለበጣ ከተነገረ የዲሞክራሲ ቃል ኪዳን የተለየ ቃል ኪዳን አድርጌ ነው የምመለከተው። ምርጫ የላቸውም ያለው። ይህን ነገር አጠፋ እናጥፋለን ቢሉ እነሱም የሚጠፉበት ሀገር የምጠፋበት ሁኔታ ነው የሚፈጠረው። እኔ ይሄ ግንዛቤ ያላቸው የሚል እምነት አለኝ። ውይይታችንም እንዲህ አይነት ግንዛቤ እንደነበረው ነው ጊዜ በመጀመሪያ ባገኘሁት ጊዜ ዶክተር አብይ ጋር የተነጋገር ነው። ድጋሚም በተገናኘንበት ሰዓት ላይ ዋናው ትልቁ ቁም ነገር ውይይታችን የተሽከረከረው ተፎካካሪ የሚለው ቃል እንኳን ሲበዛ ነው። አሁን ኢትዮጵያ ውስጥ ባለው አደገኛ ሁኔታ በተቻለ መጠን ተረዳድቶ ተደጋግፎ በፖለቲካ መብለጥ እና ማሸነፍ የሚለው ነገር ቁም ነገር ቀርቶ በዋነኛነት አገርን የማንበር አገርን እንዳለ ማስቀጠል፣ ህብረተሰብን ማረጋጋት መሰረታዊ ናቸው። አገር ሊያናጉ ይችላሉ የሚሉትን ችግሮች ተረዳድቶ መቅረፍ፣ በተለይ ከኢኮኖሚ ከማህበራዊ ችግሮች ጋር እዚህ ከወጣት ስራ አጥነት ጋር ኢኮኖሚ ከገባበት ቅርቃር የመውጣቱን ነገር እነዚህ የመሳሰሉትን ነገሮች በጋራ መስራት እንደውም ይሻላል በሚል መንፈስ የተደረገ ውይይት ነው። ወደዚህ አይነቱ ወንድማማችነት መደጋገፍ ወዳለው ስሜት እና መንፈስ ለምንድን ነው እኛን የገፋን የሚለው ሌላ ነገር አይደለም። ተጨባጭ የሆነ ችግር ውስጥ ገባ አገር፣ በቃ አለቀ። መኖር ወይ አለመኖር የሆነ ጥያቄው። ያ በተለይ አገርና ህዝብን ወዳለው ብለው ለሚያስቡ ኃይሎች ምርጫ የሌለው እጅ ለእጅ የመያያዝን ጥረት የሚጠይቅ ሆኖ ነው የመጣው። ስለዚህ አሁን የድሮ አይነት ፖለቲካም አይደለም፣ የድሮ አይነት የፖለቲካ መንፈስ አይደለም ሀገራችን ውስጥ አለ ብዬ የማስበው። ኦፍኮርስ በድሮ መንፈስ የሚሄዱ ኃይሎች የሉም ማለት አይደለም፣ አሉ። ቅድም እንደተባለውም አገር ውስጥ እኔ ከሞትኩኝ ሰርዶ ይብቃል በሚል መንፈስ የሚንቀሳቀሱ ኃይሎች አሉ። ግን የአብዛኛው ድርጅት እና በተለይ አቅም ያላቸው ድርጅቶች እና በፖለቲካው ውስጥ አምረው የገቡ ሰዎች መንፈስ ግን ተቀይሯል የሚል እምነት ነው ያለኝ። ያ መንፈስ የበላይነት ስላለው ያሰራል። አገር ውስጥ ለመግባት ከመቸኮል ነገር ጋር አይደለም፣ አገር ውስጥ ገብቶ በሚሰራው ስራ አገርን የበለጠ መታደግ ይቻላል ከሚል እምነት ነው። አንዱ ሰው እንደጠየቁት ሳይሆን አሁን በዚህ መንገድ ነው ማየት ያለባችሁ ነው ምለው።
እሺ አቶ አንዳርጋቸው፣ እንግዲህ ቀጣዩ ጥያቄ ደግሞ እነኚሁ የተባሉትን ድርጅቶች እንዴት ማሰባሰብ ይቻላል የሚል ጥያቄ ነው። አቶ ተስፋዬ አበበ ናቸው የላኩልን፣ በኢሜይል ነው ያደረሱን። ምን ይላሉ? እርሶ የፖለቲካ ሀሁ የጀመሩት ህብረ ብሔር በሆነ ድርጅት የኢፒአርፒ አባል ሆነው ነው። በኋላ ደግሞ የብሔር ድርጅት የሆነው ኢህአዴግ ስልጣን ሲይዝ ለ13 ወራት አብረው ሰርተዋል። አሁን ደግሞ የአርበኞች ግንቦት 7 ጸሐፊ ነው። የኢትዮጵያ ተቃዋሚ ወይንም ተፎካካሪ ድርጅቶች በህብረ ብሔርና በብሔር ተደራጅተው ጫፍና ጫፍ ቆመዋል። ከህብረ ብሔርና ከብሔር ድርጅቶች ጋር በመስራቱ ተቃዋሚ ድርጅቶች ግማሽ መንገድ ተጉዘው እንዲገናኙ ምክሮ ምንድነው ይላሉ?
ሁለቱም ወገን ላሉ ኃይሎች ታሪክ የራሱን ትምህርት ሰጥቷል ብዬ ነው የማምነው። በሁለት ጽንፍ ያለው አንዱ ህብረ ብሔራዊ ሆኖ ሁሉ ነገር በማዕከል አህዳዊ በሆነ መንገድ ስልጣኑ ምኑም ተይዞ ሀገር ማስተዳደር ሳይሆን እንደው ነው መግዛት ነገር መሆን አለበት የሚል ዝንባሌ ያለው የአንድነት አመለካከት በአንድ ጫፍ የሚሄድበት፣ በሌላ በኩል ደግሞ ፍጹም በአንድ ላይ መኖር የማይቻልበት ሁኔታ ያለበት ሀገር ነው። በትንትን ወጡ ሀገሩ የየራሱን ትንንሽ ግዛቶች መስርቶ መኖር የሚል ጥግ የቆሙ አመለካከቶች በተወሰነ ደረጃ ታይተው ሁለቱም የሚሄዱበት መንገድ አገር አውዳሚ መሆኑ የተረጋገጠበት ሁኔታ ለሁለቱም ወገን ትምህርት ሰጥቷል። ስለዚህ ከዚህ ትምህርት የተገኘው ነገር ምንድን ነው? በከረረ ብሔረተኝነት ዙሪያም ተሰባስቦ መሄድ ራስ ወክሏሉ የሚሉትን ህዝብ ጥቅም፣ ባህል፣ ቋንቋ የመሳሰሉትን ነገሮች ማሳደግ የማይቻልበት የእምድር ሲኦል በዛው አካባቢ መፍጠር የሚቻልበት ሁኔታ የሚያመጣ መሆኑን በተወሰነ ደረጃ የተገነዘቡበት ሁኔታ አለ። ሌላውም የሌሎችን መብቶች ሌሎች በታሪክ የሚሰማቸውን ቁስል፣ በደል እንደሌለ እንዳልነበረ አርጎ በመሄድ ፌዴራላዊ የሆነ አስተዳደር ያልተማከለ አስተዳደር አያስፈልግም፣ የባህል የቋንቋ ምናምን በሚል ነገር መስፋፋቱ የበለጠ ህዝብ ይበትናል አይነት ያለው አመለካከትም በዛ መንገድ ከሄደ የትም መድረስ እንደማይችል በደንብ ያየበትና ፍትሐዊ የሆኑ ጥያቄዎች ራስን በራስ የማስተዳደር ጥያቄዎች ያሉበት ፍትሐዊ የሆነ ሀገር አንድነት አደጋ ላይ ሊወድቅ የሚችልበት ስጋት ያለበት ሀገርም መሆኑ በሁለቱም መንገድ አሁን እየተቀራረበና እየመጣ ያለ ነገር አለና እንደተባለው በብሔር ድርጅቶች አካባቢ የሚያሉትን ስጋቶች ህብረ ብሔር በሆኑ ድርጅቶችም ውስጥ ያሉትን ስጋቶች በሚገባ ያወቅንበት ሁኔታ አለ። እነዚህን ስጋቶች ማቀራረብና የሁለቱንም ኃይሎች ጥያቄዎች የሚመልሱ ፕሮግራሞች በመቅረጽ መታደግ አገርን የሚቻልበት ሁኔታ መፍጠር ይቻላል የሚል እምነት ነው ያለኝ። አሁን ትልቁ ችግር ቅድም ያነሳ ነው የፌደራል መንግስቱ አወቃቀርም ይሁን የማም የሚገጥ ነገሮች ላይ ሊመጡ የሚችሉ ልዩነቶችን በአንድ በኩል የራስን በራስ የማስተዳደሩን ቋንቋን ባህልን የማበልጸጉን ነገር ግምት ውስጥ ባስገባ መንገድ እንዴት አድርጎ ሊስተካከል ይችላል ያለው ይሄ በጠቅላላ ሰው ዘሩን እየቆጠረ የሚሳሳበት የፖለቲካ አደረጃጀት እንዴት ካገር ወጥቶ በዜግነት ላይ ተመሰረተ ፖለቲካ እንዴት ይመሰረታል የሚለውን ነገር የማምጣቱ ጉዳይ ስራ የሚሰራበት ነው። ከባድ ነው ብዬ አላምንም ያለው ምክንያቱም ሰዎች ነን ምድር ላይ የመጣ ነው ችግር ለማቃለል ነው በዚህ ችግር ያቃለላችሁ ኑሩ ነው የሚሉት ሁሉም የሃይማኖት መጽሐፍ። ስለዚህ ችግር በማቃለል ችሎታችን ላይ ተማምነን እንደ ተራራ የተከመረም ችግር ቢሆን በሰው ልጅ ጥረት ይቃለላል በሚል ከባድ እንደሆነ ይገባኛል ያለው ግን ይቻላል ትምህርት ተወስዷል በሁለቱም ወገን ትምህርት ተወስዷል የሚል እምነት ነው ያለው።
አቶ ሙሉቀን በቀለ በኤርትራ ላይ ጥያቄ ያቀርበዋል። ኤርትራና ኢትዮጵያን እርሶ ቢሆኑ አሁን ስልጣን ላይ ያሉት ምን አይነት መፍትሄ ይሰጣሉ ለሁለቱ አገሮች ከዶክተር አብይ አህመድ እርምጃ ይለይ እንደሆነ ቢገልጹልኝ ብለዋል። እንዲሁም ወልቃይትና ራያ መተከል የአማራ ማንነት ጥያቄ ላይ ያሉት አቋም ምንድነው ይላሉ አቶ ሙሉቀን በቀለ።
የኤርትራ ጉዳይ ለብዙ ጊዜ እኔ በተለይ ኢትዮጵያ ከኤርትራ በላይ ስትራቴጂክ ወዳጅ የላትም፣ ኤርትራ ከኢትዮጵያ በላይ ስትራቴጂክ ወዳጅ የላትም። እነዚህ ሁለት ህዝቦች በብዙ ነገር የሚመሳሰሉ ናቸው። ኢትዮጵያን በወዳጅነት አይቶ ኤርትራን በጠላትነት የሚያይ ጊዜያዊ የሆነ ነገር ላይ የሚያሰላስል ካልሆነ በስተቀር አንድም ሌላ አገር አይገኝም። በግልባጩም እንደዛው ነው። ኤርትራን በወዳጅነት አይቶ ኢትዮጵያን በጠላትነት የሚያይግን እነዚህ አንድ አይነት ህዝቦች ናቸው። አንድ አይነት አመለካከት ያላቸው ከተወደዱም በአንድ ላይ የሚወዳቸው ከተጠሉም በአንድ ላይ የሚጠላቸው ኃይል ነው የሚኖረው የሚል ነገር በስፋት አስቀምጫለሁ። እና የኢትዮጵያና ኤርትራ ጦርነት ውስጥ ገብቶ ልዩነታቸው ሰፍቶ ለረጅም ዘመን በብዙ ነገር ተደጋግፈው እንዳይሄዱ የሆኑበት ሁኔታ ትልቅ ጉዳት በሁለቱም ላይ አምጥቷል። አካባቢ ጸጥታ አንስቶ አካባቢ በዙሪያ ባሉት ሀገሮች ውስጥ ያሉ ችግሮችን ለማቃለል ይኖራቸው ከነበረው አቅም መዳከም አንስቶ ኢትዮጵያ በጣም ባለስተኛ ወጪዎች ተጠቀመችባቸው የኤርትራ ወደቦችን ያልተጠቀመችበት አይነት ሁኔታ ጅቡቲንም ጨምሮ ሌሎች የአረብ ሀገሮችን ወደብ መጠቀም ሰብልና መጽዋን ከመጠቀም ጋር አንድ ላይ አድርጊያየውም እነሱ በቀላሉ በአረቦች እጅ ኢንፍሉዌንስ መሆን የሚችሉ ዋጋ ሊጨምሩ የሚችሉ አቆሙ ሲሏቸው ሊያቆሙ የሚችሉ ምክንያቱም አረቦች ኢትዮጵያ ላይ ያላቸውን አመለካከት አውቃለሁ። በዚህ መንገድ ተጽዕኖ ቢያድርበት ወዳጅነት ከኢትዮጵያ ጋር እስካላት ድረስ እና አንድ ላይ አሁን ባለንበት ሁኔታ እስከቆም ድረስ ኤርትራ ብቻ ናት። ስለዚህ ነው ቋሚ ወዳጅ ናት፣ ቋሚ ጥቅም ያላት ሀገር ናት ከኛ ጋር፣ እኛም ለእሷ እንደዛ ነን የሚል እምነት ይዤ የሄድኩት። ተጀምሯል ሰላማዊ የሆነው ግንኙነት። የሰላማዊ የሆነ ግንኙነት የሚያድግባቸውን መሰረቶች መጣል ይገባል ያለው ውዥንብር እንዳይኖር በግንኙነቶቹ ውሎች በጣም ግልጽ መሆን አለባቸው። ኮንትራክቶች ግልጽ መሆን አለባቸው። ንግድን፣ ኮመርስን አስመልክቶ የሰውና የእቃ መጓጓዝን አስመልክቶ ሌሎችንም በመካከላቸው የሚደረጉ ነገሮችን ዝም ብሎ ያለ ውልን መደረግ የለባቸው ወደኋላ እንዳይመለስ በሰላም ስምምነቱ። ስለዚህ እነዚህን ነገሮች ደረጃ በደረጃ እየገነቡ ሄዶ የጊዜ ጉዳይ ነው። ኤርትራ ውስጥ ያለውን የኤርትራ ህዝብ አመለካከት ለኢትዮጵያ ህዝብ ያለውን አመለካከት አውቃለሁ። ኢትዮጵያ ውስጥ ያለው ህዝብ ደግሞ ለኤርትራ ህዝብ ያለውን አመለካከት አውቃለሁ። ከጊዜ በኋላ እንኳን እንደኛ በብዙ ነገር እንደዚህ የሚቀራረበው ህዝብ ቀርቶ ምንም አይነት የቋንቋ የባህል ሌላ ነገር የማያገናኛቸው የአውሮፓ ሀገር ህዝቦች ወደ አንድ ገንዘብ መጠቀም አንድ በጋራ የሚያስተዳድራቸው ህግ እስከ መቀበል ሄደዋል እና ወደዛ ማንመጣበት በአጭር ጊዜ ውስጥ ምክንያት አይታይም። ሌሎች ከዚህ ጋር የተነሳ ጥያቄ አለ፣
ስለ ወልቃይት ራያና መተከል።
ይህ ጥያቄ እንደ ግለሰብ ነው የሚመልሰው። ይህን ጥያቄ ከፍተኛ በደል የተሰራበት ዘረፋ ነው የተካሄደው። የመሳሪያና የጠመንጃ ጉልበት የተገኘበት ሰዓት ላይ ግዛት ለማስፋት ብሎ ወያኔ ከተለያዩ ቦታዎች ላይ መሬት ዘርፏል። ይሄ ፍትሃዊ ያልሆነ ነገር ነው፣ ስርዓት ባለው መንገድ መመለስ አለበት ያለ። ከዚህ በፊትም ከራሳቸው ጋር ፊት ለፊት የተነጋገርኩበት ጉዳይ ከወያኔዎችም ጋር።
ወያኔ ሲሉ ማንኛውም መሪ ነው ያነጋገሩት?
እነሱ ስልጣን ላይ የነበሩትን የእነሱንም ሰዎች ከዛም የትግራይ አስተዳደር የነበረው ገብሩ አስራትንም አናግራለሁ። እነዚህን አይነት ነገሮች ልክ እንደ ቋሚ ድንበር አድርጎ መገንጠል ይቻላል የሚል ግብር እስከመናገር በሄዱበት ሰዓት ይሄን አይነት ተረት ተረት ማቆም ይኖርባቸዋል። እናንተ በጉልበት በህገ መንግስቱ ድንበር ቀርጻችኋል ብሎ እጁን አጨብጭቦ የእናንተን ድንበር ተቀብሎ የሚለቅ ህዝብ አለ ብላችሁ አታስቡ ብያለሁ። ዛሬም ከዚህ ቅጀት ነፃ መውጣት መቻል አለባት። የትኛውም ቦታ ያለ ክልል የሚባለው ነገር አንድ ጉልበት ያገኝ የፖለቲካ ድርጅት ህገ መንግስት ውስጥ የፈለገውን ቦታ ቆራርሶ የዚህ ድንበር የዛ ድንበር ብሎ አስቀመጠው እንጂ እነዚህ ድንበሮች ከጥንት ጀምሮ ነፃ የሆኑ ግዛቶች ሌላ ሀገር ላይ እንዳሉት ማለት ነው። ከብዙ ጊዜ እንደማነሳው ምሳሌ ስኮትላንድ እና እንግሊዝ አንድ መስመር አንድ ሳንቲሜትር የድንበር ግጭት አይነሳም ነበር ስኮትላንድ ቢገለጣል። ምክንያቱም ድንበሩ ይታወቃል፣ ራሱን የቻለ ግዛት ነበር። እንደ ቼኮዝላቫኪያ፣ ቼክና ስላቭ እነሱም እንደዚሁ እርጭት ተኩሰው ዋይን ጠጥተው ነው የተለያዩት። በአንድ ሳንቲሜትር መጥ አልተጋጩም ያለው ምክንያቱም ሁለቱ ነፃ መንግስታት ድንበር የነበራቸው ነበሩ። ኢትዮጵያ ውስጥ የዚህ አይነት መንግስት የለም። በዚህ አይነት መንገድ የመጡ አገሮች አሉ መዛ። ይሄ አርቲፊሻሊ አሁን በህገ መንግስቱ የማስተዳደር ተብሎ የተቀመጠ ድንበር የቋሚ መንግስታትና ሀገር ድንበር ነው ብሎ የሚያስብ ሰው ካለ መረዳት ያለበት እንኳን በዚህ አይነት መንገድ የመጡ ክልሎች አይደለም፣ ቅኝ ገዢዎች መስመር አስምረው በወጉ ድንበር የሰጧት ኤርትራ እንኳን ነባዴ በመሳሰሉ ትንሽ መሬቶች ላይ ጦርነት ተገጥሞ መቶ ሺዎች ሰዎች ያለቁበት ነገር ነው። ስለዚህ ይህንን ድንበር እንደ ቋሚ ድንበር አድርገን እንሄዳለን ወይም ድንበራችን ነው የሚል ክርክር በጉልበት የተያዘ ቦታ በሙሉ እልባት በስነ ስርዓቱ ማግኘት ያለበት ነገር ነው። አስከፊ የሆነ ችግር ከማፍጠሩ በፊት የግለሰውን ይዘውላል።
እንግዳችንን አቶ አንዳርጋቸው ጽጌን እኛም በድጋሚ እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ወደሚቀጥለው ክፍል እናልፋለን። አዎ፣ ቀጣዩ ዝግጅት ቀደም ሲል ሁለት እንግዶች ድምጻቸውን የሰማችሁባቸው ፕሮግራም ወይም የሰማችሁት ውይይት ነው። የጠቅላይ ሚኒስትር አብይ አህመድ የዩናይትድ ስቴትስ ቆይታ ሲገመገም የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የስድስት ቀናት የዩናይትድ ስቴትስ ቆይታ ክንውን እና አንደምታ የሚመረምር ውይይት ነው። ቀደም ሲል እንዳልኩት ሼክስፒር ፈይሳ በዩናይትድ ስቴትስዋ የሲያትል ዋሽንግተን ከተማ በጥብቅና ሙያ የተሰማራ ትውልድ ኢትዮጵያዊ ነው። ቴዎድሮስ ጸጋዬ ሪዮት ሚዲያ ስራ አስኪያጅ እና ጋዜጠኛ፣ አሉላ ከበደ ሁለቱ ተሳታፊዎች በተለያዩ መድረኮች ያነሷቸውን ከጉዳዩ ጋር የተዛመዱ ጭብጦችን ጨምሮ በጠቅላይ ሚኒስትሩ የዩናይትድ ስቴትስ ጉዞና የውይይት መድረኮች ገጽታ ዙሪያ አወያይቷቸዋል።
ቴዎድሮስ ጸጋዬ፣ ሼክስፒር ፈይሳ፣ ሁለታችሁንም እንግዶቼ ለጊዜያቸው አመሰግናለሁ። በቅድሚያ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ከጉብኝትም ይልቅ የምክክርና የውይይት ጊዜ ይሉታል እርሳቸው፣ በሶስት የተለያዩ የዩናይትድ ስቴትስ ከተሞች ከኢትዮጵያውያን ጋር መድረኮቹ እንደፈቀዱ የቀጥታ የፊት ለፊት ውይይትና ንግግር እድል ፈጥረው አጠናቀው ወደ አገራቸው ተመልሰዋል። እስኪ የመከታተል እድል እንደነበራችሁ የታዘባችሁትን በመመልከት ብንጀምር። ቴዎድሮስ፣ በመድረኩ ተገኝተህ ያነሳውንም ጥያቄ ተመልክቻለሁ። ጥያቄህን ወደ ኋላ ላይ እናመጣለን። ምን ታዘብክ? አጠቃላይ የጉብኝታቸውን መሰረት ዓላማም ሆነ ክንውኖቹን አስመልክቶ።
አመሰግናለሁ አሉላ። ከዚህ ቀደም የኢትዮጵያ መንግስት ወይም ኢህአዴግ በተለይ ደግሞ ህወሓት ሊመራው የነበረ መንግስት ውጭ ከሚኖረው ኢትዮጵያዊ ጋር የነበረው ግንኙነት ምን ነበር ብሎ ማየት የሚጠይቅ ይመስለኛል። አገር ውስጥ ከዜጎች ጋር ያለው ግንኙነት መገለጫ ወይም የዛ ነጸብራቅ ነው። አገር ውስጥ ከዜጎቹ ጋር የነበረውም ግንኙነት እጅግ የተበላሸና የቅቡልነት ችግር የነበረበትም ስርዓት ነው ብዬ ነው የማስበው። እና በዛው ሁሉ ውጭ የሚኖረውም ኢትዮጵያዊ በፖለቲካዊ ርዕዮት የተለያየ ቢሆን ዞሮ ዞሮ በአገር ውስጥ የሚገኘውን ህዝብ ብሶት የሚጋራ ህመሙን የሚጋራ ስለነበርና ስለሆነ በሚፈጸሙ በደሎች ምክንያት የህዝብ ድምፅ ለመሆን በተሻለ ድምፁን ሊያሰማ በሚችልበት አገር ስለሚገኝ የህዝብ ድምፅ ለመሆን በመንግስት ላይ ከፍተኛ ተቃውሞ ሲያቀርብ ነበር። ይሄም እጅግ ተገቢ ነበር ብዬ ነው የማስበው። ምክንያቱም እዛ መረጃ እንዳያገኝ፣ መብቱን በአግባቡ እንዳይጠቀም፣ ሀብት በፍትህ እንዳይከፋፈል ያደረገ ስርዓት ስለአለ በሀገር ውስጥ ያንን ተቃውሞ እዚህ አንጻራዊ ነጻነት በሚያገኝበት ሀገር ውስጥ ድምፁን ሲያሰማ ቆይቷል። ስለዚህ የነበረው ግንኙነት በጣም የተወጠረና የጠላትነት ነው ሊባልም ቃሉም ትክክል ነው ብዬ ነው የማስበው። ያንን ግንኙነት ለማሻሻልና ውጭ የሚኖረውም ኢትዮጵያዊ በሀገሩ ውስጥ በሚደረጉ እንቅስቃሴዎች ውስጥ አለ ስጋት አለ ፍርሃት ወደ ሀገር ውስጥ ገብቶ የፈለገው በፖለቲካ የፈለገው በኢኮኖሚ በማህበራዊ ጉዳዮች ላይ ቢሳተፍ እንዳሉትም እሳቸው የነበረውን ደንቃራ የማስወገድ የመግባባትና በቅርብ የመመካከር በአካል መገኘት ትልቅ ጥቅም ስላለው በአካል ተገኝቶ የመመካከር የመቀራረብ ወደ አንድ ሀገር ወደ መስራት ሂደት የመምጣት ስራ አድርጌ ነው የተመለከትኩት። በተለይ በሳቸው አንጻር ስንመለከተው በእኛ በኩል ያለውን እንመለከታለን ለይተን በሳቸው ባስተዳደራቸው በኩል የነበረው ግን ስኬታማ ነበር ብዬ አስባለሁ ለሳቸው።
መልካም። ሼክስፒር በሙያ የህግ ጠበቃ ነህ። ቀደም ብሎ የተቃውሞ ድምጻቸውን ጎላ አድርገው ከሚያስሙ ወገኖች ውስጥ ነበርክ። በዝግጅቶቻችንም በመተሳተፍባቸው ድርጅቶች ወክልና በውይይቶች በክርክሮችም ጭምር ተሳትፈታውቃለህ። ያሁኑን የጠቅላይ ሚኒስትሩን ጉብኝት አንተስ እንዴት ተመለከትከው? ምንስ ታዘብክ?
በጣም አመሰግናለሁ። እኔም እውነት ነው የትውልድ ኢትዮጵያዊውና እዚህ የሚኖረው ውጭ ሀገር የሚኖረው ኢትዮጵያዊ ከመንግስት ጋር ያለው ግንኙነት ቀደም ጋዜጠኛ ቴዎድሮስ እንዳለው የባላንጣ አይነት ወይም ደግሞ የጠላትነት አይነት ግንኙነት ነበረ እና ያንን እውነትም እንደተባለው ጠቅላይ ሚኒስትሩ እንዳሉት በመሐላችን የጠላቻም ይሁን የተቃውሞም ይሁን ትልቅ ግንብ ተገንብቶ ነበርና ያንን ግንብ ይሄ የእሳቸው ጉብኝት እንደው እሳቸው እንዳሉት ሙሉ በሙሉ ፈርሶ ፍርስራሹም ደግሞ ሚኒሶታ ተጠራርጎ እንዳለቀ ለመመስከር ዝግጁ ባልሆንም የግንቡ መደርመስ የተጀመረ ይመስለኛል። ጥሩ ሁኔታዎችንና ጥሩ ምልክቶች ወደ መግባባት ወደ አንድ የመሆን ጅማሬ ያሳየበት ሁኔታ አለ ብዬ ነው የምገምተው የእሳቸው ጉብኝት። ለዚህም ደግሞ እንግዲህ እኔ እዚህ 30 ዓመት ሊደርሰኝ ነው እዚህ ሀገር ስኖር እና ያላየሁት አይነት እሳቸውን ለመቀበል አንድ ላይ ሆኖ ከሃይማኖትም በዘርም በፖለቲካ እምነትም የተለያየ ህዝብ ብዛት የእሳቸውን ንግግር ለመስማት እሳቸውን ለመቀበል ያደረገውን ሁኔታ ስመለከት እዚህ ያሉት ድርጅቶች ለምሳሌ ይሄ የሰሜን አሜሪካ የእግር ኳስ ፌዴሬሽኑ እንኳን ከሚያመጣው እጅግ እጥፍ ሰው መጥቶ ሳይ እንግዲህ የእሳቸው አላማ የተሳካ ይመስለኛል። ይሄ ግንቡን የመደርመሱ አላማ ጅምሩ ጥሩ ነው ብዬ ነው የማስበው።
መልካም። ሼክስፒር በጉብኝታቸው መገባደጃ ታይቶ የነበረውን ሁኔታና በኋላ ከሌሎች መድረኮች ጋር አገናዝበ የጻፍካቸውን ተመልክቻለሁ። ቀደም ሲል የነበረህን አስተያየት ወደ ኋላ ገፋ አድርገን እንሄዳለን። ቴዎድሮስ ወደ አንተ ልምጣ። በዋሽንግተኑ በብዙ ሺዎች የተገመቱ ኢትዮጵያውያንና ኢትዮጵያውያን አሜሪካውያን በተሳተፉበት መድረክ ጥያቄ ለማቅረብ እድል ካገኙ ጥቂት ሰዎች ውስጥ ነህ። 3 ጥያቄዎች አቅርበሃል። የባህር በርን የተመለከተ ጥያቄ በሶስት ደረጃ ታስቀምጣለህ። የህግ የታሪክና የተፈጥሮ መብት አላት ብለው ያምናሉ የሚል ቀጥተኛ ጥያቄ ታነሳለህ። የአዲስ አበባ ከተማን ልዩ ጥቅም ከዚህ ቀደም ያወዛገቡ ሁኔታዎችን አሁንም በጥያቄነት መልሰት ታላቋ ኢትዮጵያ ከዛሬው ህገ መንግስት ጋር በዛው ትታያለች ወይ ትላለህ። ምናልባት ጥያቄዎቹ ፈታፈታ ተደርገው መታየት ጭምር ይኖርባቸዋል። እስኪ ዋና የሚመስለኝን ቀዳሚ ጥያቄህን እንፈንቅጥ። የባህር በር ጉዳይ ቀረብ ባለ ስሜት የምትከታተለው ይመስላል። የታሪክ የተፈጥሮና የህግ መብት አላት ነው የምትለው የራስህን መከራከሪያ ጭምር ይመስላል። ጥያቄህን እንፍታው መጀመሪያ ቴዎድሮስ።
አመሰግናለሁ። እንዳልከው ከሶስቱ ጥያቄዎች አንዱ ይኸው ጥያቄ ነው። በተለያየ ጊዜ እንደማነሳው እኔ እንደዚህን ጥያቄዎች የማነሳው እኔ አቋሜን ከማንም አካል ሸሽጌ አላውቅም። እኔ ኢትዮጵያኒስት ነኝ ብዬ ነው ማምነው። ኢትዮጵያዊ ብሔረተኛ ነኝ ብዬ ነው ማምነው። ኢትዮጵያዊነት የሚባል ልዕለ ማንነት አለ፣ ለብዙ ዘመን ሲሰራ የኖረ እሱም የራሱ የሆኑ ጥቅሞች፣ ፍላጎቶች እና አካሄዶች አሉት ብዬ አምናለሁ። ስለዚህ የጠየኩት ጥያቄውን አንደኛ ከጥልቅ የሀገር ፍቅር ለመነሳት ነው። ሁለተኛ ከህሊና ተወቃሽነት ለመዳን ነው። ሶስተኛ ደግሞ በታሪክ ትክክለኛ ጥግ ለመገኘት ነው። ጥያቄዎችን የማቀርብባቸው ምክንያቶች ዋናዎቹ ነገሮች እነዚህ ናቸው እና ይሄው የባህር በር ጉዳይ ኢትዮጵያ ባለፉት 27 ዓመታት በኢትዮጵያ የነበረው አስተዳደር በእውነት በሚያሳዝን ሁኔታ የኢትዮጵያን ብሔራዊ ጥቅም ከምንም በላይ አስቀድሞ የሚሄድ ስላልነበረ የኢትዮጵያ ብሔራዊ ጉዳይ አንድም ከስልጣኑ ጀርባ አሊያም ከሌላ ጎረቤት ሀገር ጥቅም ጀርባ ያሰልፍ የነበረ አስተዳደር ስለነበር የኢትዮጵያን የኖረ በብዙ ነገስታት የተጠየቀ የተለፋበት የተገኘበትም የባህር በር ባለቤትነት ጉዳይ ችላ ማለት ብቻ አይደለም፣ የባህር በር እንዳይኖራት በትጋት የሰራ አስተዳደር ነው የነበረው እና ይሄ ደግሞ ኢትዮጵያን በብዙ መንገድ ጎድቷል ብዬ አምናለሁ እና በጣም ዝርዝር የሆኑ መከራከሪያዎች አሉት ነገር ነው። ለከራከርበት ከማንም ጋር ለመንገትበት ፈቃደኛ ነኝ። ይሄንን ነገር ግን ኢትዮጵያ የታሪክ ህግና የተፈጠሩ የባህር በር ባለቤት የመሆን መብት አላት። ነገር ግን ይሄንን ብሔራዊ ጥቅሞን የሚያስጠብቅ አስተዳደር ባለፉት 27 ዓመታት በኢትዮጵያ ስላልነበረ ነው ያጣችው። በዓለም አቀፍ ደረጃም ደግሞ በልዩ ልዩ ምክንያት በስህተት የባህር ወደብ ካጡ በኋላ መልሰው በዓለም አቀፍ ፍርድ ቤት ክስ የመሰረቱ ከሰውም መልሰው ያገኙ ወይም በድርድር ወደ ባህር መውጫ ኮሪደር ያገኙ ሀገራት አሉ። ስለዚህ ስለ ዓለም አቀፍ ህግ ስናወራ ብዙ ሰው የሚያነሳው ከጊዜ ጋር እየተጣደፍኩ ስለሆነ አሉና ዝርዝር ጉዳይ የምናወራበት መድረክ
ይሄን ርዕስ ራሱ አብይ ርዕሳችን አድርገን እንገናኛለን።
ግን ምንድን ነው ለማለት የፈለግኩት ሰው ብዙ ጊዜ ስለ ባህር በር ስንጠይቅ ባለፉት 27 ዓመታት የባህር በርን መጠየቅ የጦርነት ናፍቆት ተደርጎ የመሳል በጣም 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 ስህተት አስተያያለ። የኔ ጥያቄ መጀመሪያ መብቱ ያለን መሆኑን የሚቀበል አስተዳደር ይኑረን፣ የባህር በር ባለቤት የመሆን የህግ ታሪክና የተፈጠረው መብት ያለን መሆኑን የሚቀበል አስተዳደር ይኑረን። ከመቀበል ነው የሚጀምረው። ሁለተኛው ደረጃ ምንድን ነው? ባለም አቀፍ ህግ ተቀባይነት ባላቸው ተቋማት ይኸው የይገባኛል ጥያቄ ያለን መሆኑን እናስመዝግብ። ከዛ በኋላ ጊዜ የሚፈታው ነገር ነው። በድርድሮቻችን በንግግሮቻችን ከሀገራት ጋር ባለን ግንኙነት ሁሉ ግን ይሄ ቁልፍ ጉዳይ ሆኖ መነሳት አለበት። ለምን? ይሄ የባህር በር ጉዳይ ያለፈው አስተዳደር መሪ አቶ መለስ ዜናዊ ሲያጣጥሙት እንደነበሩት ማናቸው ማለት ሻቀጥ አይደለም። ይሄ የህልውና ጉዳይ ነው። አገራት የራሳቸውን ፖሊሲ አካሄድ ህይወት የመወሰን ያለ መወሰናቸውን ጭምር ተጽዕኖ ውስጥ የሚያስገባ የህልውና ጥያቄ በመሆኑ ነው። ስለዚህ ኢትዮጵያውያን እንዲነጋገሩበት ያስፈልጋል። መጽሐፍት ሊጻፉበት፣ የኪነ ጥበብ ስራ ሊሰራበት፣ ውይይት ሊካሄድበት፣ ሴሚናር ሊዘጋጅበት፣ ኮንፈረንስ ሊከናወንበት የሚገባ ጉዳይ ነው። አንድ የመጨረሻ ነጥብ አነሳለሁ በዚህ ላይ።
መልካም።
ቦሊቪያ የምትባል ሀገር በአንድም በሌላ መንገድ ጉዳዩ ከኢትዮጵያ ጋር የተመሳሰለ ይመስላል። ባህርዋን በጦርነት ያጣችው ከቺሊ ጋር ተዋግታ በ1879 ነበረ። በ1879 ይህንን ብታጣም አሁን መልሶ ያንን ጉዳይ በክስ በፍርድ ቤት የማንቀሳቀስ እርምጃ ጀምራለች ከ140 ዓመት በኋላ። እሱ ብቻ ሳይሆን በአመት 3 ቀን የባህር ቀን ብለው የባህር ጉዳይ በህዝባቸው ደም ውስጥ ተዋህዶ የሚመጣና የቻለ ትውልድ እንዲጠይቀው ለ140 ዓመት ስራ ሰርተዋል። እና ይሄ በኢትዮጵያ ላይ የደረሰ የተለየ እርግማን አይደለም። ባህር የነበራቸው ሀገራት ባህር አጥተው እንደገና መልሰው በዲፕሎማሲ በህግና በሌሎች መንገዶች ተጠቅመው የባህር በር ባለቤት የመሆን ታሪክ አለ ማለት ነው።
የጠቅላይ ሚኒስትሩን ራዕይ በዚህ ጭብጥ ላይ ያላቸውን ትኩረት ከሚሻሙ ወይም የተለየ ትኩረት የሚፈልጉ የሚመስሉ በእሳቸው ቅድሚያ ከተሰጣቸው ሀሳቦች ወይም ሁኔታዎች ጋር እያነጻጸር እንመለከታለን።
አሉላ፣ እዚህ ላይ ጣልቃ ልግባና ቴዎድሮስ ባለው ጉዳዮች ላይ ብስማማም ይሄ ጥያቄ ግን ወቅታዊም አይደለም፣ ጊዜውም አይደለም። አሁን መጠየቅ ያለበት አልመሰለኝም። ምክንያቱም ጠቅላይ ሚኒስትሩ ገና ስልጣን ላይ ከወጡ 4 ወርም ገና ሳይደፍናቸው የባህር በር በአሁን ሰዓት ይሄ እንዲሰመርልኝ ይፈልጋሉ፣ በአሁን ሰዓት አንገብጋቢው ጥያቄ አይደለም። ለኢትዮጵያ ህልውናም ሆነ ለኢትዮጵያ እንደ ሀገር መቀጠል ብዙ አንገብጋቢ ብዙ አስቸኳይ ነገሮች ባለፉት 27 ዓመታት የተሰሩ የዘር ግጭቶች፣ የሰብአዊ መብት ረገጣ፣ ብዙ መሰረታዊ መብቶች እየተገፈፉበት ያለበት ሀገር ብዙ መስተካከል ያለባቸው ነገሮች አሉ። ከባህር በሩ በፊት የጠቅላይ ሚኒስትሩንም ቅድሚያ አቴንሽን የሚፈልጉ እና ይሄ ጥያቄ ተገቢ ሆኖ እያለ ይሄ ጥያቄ መጠየቅም አለበት የኢትዮጵያ ጠቅላይ ሚኒስትር የኢትዮጵያ መሪ መመለስም አለባቸው። ነገር ግን ይሄ አስቸኳዩና አንገብጋቢም አይደለም ወቅታዊም አይደለም ነው የምለው። የቴዎድሮስን ክርክርና ሀሳብ ብቀበለውም ከጊዜው አንጻር ካሉት አስቸኳይና አንገብጋቢ ችግሮች ጋር ግን ስናየው
አሁን ሰዓቱ አይደለም ነው ባጭሩ የምትለው። ገፋ አድርጋችሁ ልትከራከሩባቸው የምችሉ ሌሎች ነጥቦችም ስላሉ ቴዎድሮስ ባጭሩ ድል ስጥ ያነሳኸውን ጭብጥ እስማማበታለሁ፣ ጊዜው ግን አሁን አይደለም ነው የሚለው ሼክስፒር። ባጭሩ ያንተ ይሁን እድሉ።
የኔ ሀሳብ ምንድን ነው? አንደኛ እነዚህን ጥያቄዎች ለመጠየቅ ስህተት የሆነ ምንም ጊዜ የለም። አንደኛ እሱ በጣም በስፋት መሰመር አለበት። እሳቸውም ቢሆኑ ይሄን ጥያቄ ጠይቁኝ፣ ይሄን ጥያቄ አትጠይቁኝ ብለው አይደለም ዜጎችን የጠሩ። ዜጎችን የጠሩት የትኛውንም ጥያቄ ጠይቁ፣ የምችለው ከሆነ መልስ እሰጣለሁ፣ የሚያደርግ ከሆነ እንደሚያደርግ እገልጻለሁ፣ እኔ ልመልሰው የማልችል ጉዳይ ከሆነ በግልጽ እናገራለሁ ብሎ ይመስለኛል። አንደኛ ሁለተኛው እና ቁልፍ ጉዳዩ ደግሞ ይሄ ጉዳይ እርምጃ እየተወሰደበት ያለ ጉዳይ ነው። ከኤርትራ ጋር ግንኙነት ተጀምሯል። ከኤርትራ ጋር ግንኙነት በተጀመረበት ባሁን ወቅት ነው ይሄ ጥያቄ መነሳት ያለበት። እንደውም ከምንም ጊዜ በላይ አሁን ትክክል ነው ይሄ ጥያቄ። ስምምነት እየተገባበት ነው። የመነጋገር እርምጃዎች ተጀምረዋል። ስለዚህ ልክ አሰብ ስትሄድ ያሰብን ጉዳይ በ1983-84 መነጋገር ከምንም ጊዜ በላይ ትክክል እንደነበረ ሁሉ አሁንም ከኤርትራ ጋር ወደብ ስለመጠቀም ስምምነት እየተደረገ ስለሆነ ከመጠቀም በፊት ስለባለቤትነት ምን ያሰቡ ነው ብሎ መጠየቅ ተገቢና ከምንም ጊዜ በላይ ወቅቱ አሁን ነው ብዬ ነው የማምነው።
መልካም ሼክስፒር።
አው ከኤርትራ ጋር ግን የተደረገው የሰላም ስምምነትም ቢሆን ገና 2-3 ሳምንቱን ባልደፈነበት ጊዜ ላይ ይሄ ጥያቄ ኢትዮጵያ ውስጥ እኮ አሁን ብዙ አስቸኳይ ነገሮች ከገደል አፋፍ ላይ ተርፎ ኢትዮጵያ እንደ ኢትዮጵያ ራሱ የመቀጠሏ ነገር፣ የዘር ግጭቶች፣ ሰዎች አሁንም እየተገደሉ ባለበት ሁኔታ ላይ አስቸኳይ ነገሩ የኢትዮጵያን ችግር ሁሉ የሚፈታ የባህር በር ነው ብዬ አላምንም። ጠቅላይ ሚኒስትሩም ደግሞ ጊዜያቸውን በዛ ላይ ማጥፋት አለባቸው በያላምንም የሰጡት መልስ ትክክል ነው። በዚህ ላይ ሰዓቱ አይደለም ነው ማለት
ያልከውን ነገር እሳቸው የተቀበሉት አይመስለኝም። ምክንያቱም እርምጃ እየወሰዱበት ያለው ጉዳይ ነው። አንደኛ እየተነጋገሩ ያሉበት ጉዳይ ነው። ወደብ ስለመጠቀም እየተነጋገሩ ነው። ስለዚህ ወቅቱ አይደለም ብለዋል።
ወደብ መጠቀምና ቴዲ ወደብ መጠቀምና ወደብ ባለቤት መሆን እኮ ትልቅና የተለዩ ሁለት ነገሮች ናቸው። በእሱም ተማማለን አይደል?
መጠቀምን ስትነጋገር ባለቤት አለመሆንህን ኢምፕላይ ያረክ ነው። ስለዚህ ስለመጠቀም የምትነጋገር ከሆነ ይሄ ጥያቄ እንዳለህ በአንድም በሌላ መንገድ ምልክት መታየት አለበት። ሁለተኛ ደግሞ ይሄ ጥያቄ እሳቸው አሻጋሪ መንግስት ነኝ፣ ወደ ዲሞክራሲና ወደ ሌሎች ጉዳዮች እመራችኋለሁ ብለውናል። እነዚህ ነገሮች ዲሞክራሲያዊ በሆነ መንገድ ለተመረጠ ለሌላ አካል ተትቶ ቢሆን ኖሮ ይሄ ወቅቱ አይደለም የሚለው ጥያቄ ትክክል ይሆን ነበር። ጉዳይ ሆኖ በቀረበበት እርምጃ እየተወሰደበት ስምምነት ሊገባ ዝግጅት እየተደረገበት ባለበት ሁኔታ ገና ስምምነቱ ከመፈረሙ በፊት ጥያቄ ይቀርባል እንጂ ካለቀ ከደቀቀ በኋላ አይደለም ይሄ ጥያቄ የሚጠየቀው። የመጨረሻው ነጥብ በዚህ ጉዳይ ይሄ የባህር በር ጉዳይ መነሳቱ ምንም አይነት ለውጥ አያደናቅ። ሁሉም ነገር በትኩረትና በርብር በዘመቻ የሚሰራ አይደለም። ትልቅ አገር ነው። ስለዚህ በአንዴ ብዙ ጉዳይ መከናወን የሚችል አገር ነው።
መልካም በርዕሱ ላይ የሚመስላችሁን ሐሳቦች ወርውራችኋል። የተነሳው ጭብጥ ራሱን ችሎ መስተናገድ የሚችል ሰፊ ውይይት የሚጠይቅ ነው። በአገር ውስጥ አሁን የሚታየውን ሁኔታ በአንጻሩ በውጭ የሚኖረውም ኢትዮጵያዊ በስሜት የተጋራው የሚመስል ቀደም ብሎ የገለጻችሁት ይልቁንም ሆድና ጀርባ የነበረ ሁለት ወገን አንድ መድረክ ላይ በማራቶን ሩጫ ሶስት ከተሞችን በጎበኙበት አንዱ ሌላውን የሚያወድስበት አይነት አቀራረብ በስፋት ተመልክተናል በአጭር ጊዜ ውስጥ። ይሁንና በአንጻሩ ቅሬታዎችንም የቀሰቀሱ ጉዳዮች ታዝበናልና ጎላ ብሎ የታዩትን እንመልከት። ሼክስፒር፣ በመጀመሪያው ምላሽህ ለምን ሶስት ከተሞች ስትል ትጠይቃለህ። ጠቅላይ ሚኒስትሩ ይበልጡንም ለሐሳባቸው የተገዛን መልካም ስሜቱን የተጋራን ባለንበት በእርሳቸውም በእኛም በኩል ወጪና ድካምን ከማብዛት የተሻለ ባሉበት ምናልባትም ደግሞ በአንድ ከተማ በዋሽንግተን ብቻ ሐሳባቸውን ባገኘን ነበር የሚል መከራከሪያ ካቀረብክ በኋላ የታለመለትን ግብ አልመታ ይሆናል የሚል ጥያቄ አንስተህ ነበር። አስከትለ ባወጣኸው ሌላ ጽሑፍ ግን የሚኒሶታውን የራት ግብዣ ከተመለከትኩ በኋላ በዛ መድረክ ላይ የታዘብኩት ጉዳይ አርክቶኛል ያልከበትን አስከትልሃል። የሚኒሶታው መድረክ አወዛጋቢ ነገሮችም የታዩበት ነበርና እንዴት ልትታረቅ ቻልክ ሼክስፒር?
ይሄም ውይይት አልተቋጨም፣ ቀጣይ ክፍል አለው። ሲቀርብ እንደምትከታተሉ ተስፋ በማድረግ ወደሚቀጥለው እናልፋለን። ተሰናብተን ከስቱዲዮ እስከምንወጣ አንድ ሙዚቃ ልጋብዝ። በድጋሜ መልካም ምሽት እነሆ ሙዚቃ።
Yeah, I'm a good kid.
የማጠቃለያ ዜና ላሰማችሁ። የኢትዮጵያ ፌዴራል ኃይሎች ዛሬ ከሶማሌ ክልል ልዩ ፖሊስ ጋር ጅግጅጋ ላይ መጋጨታቸውና በሕይወትና በንብረት ላይ ጉዳት መድረሱ ተገልጿል። የኢትዮጵያ የመከላከያ ሰራዊት አባላት የክልሉን የተወሰኑ ባለሥልጣናት በቁጥጥር ስር ለማዋል መንቀሳቀሳቸውን የሶማሌኛ ዝግጅት ክፍላችን ዘግቧል። ፌዴራሉ የመከላከያ ኃይል ወደ ጅጅጋ የገባው ትናንት አርብ ምሽት እንደነበርና ዛሬ ማለዳ ላይ ቁልፍ የሚባሉ ይዞታዎችን ተቆጣጥሮ የክልሉን ፕሬዚዳንት አብዲ መሐመድ ኦማርን ወይም አብዲ ኢሌን ቢሮ፣ የክልሉን ምክር ቤት ሕንፃና ሌሎችም የመንግሥት ተቋማትን መክበቡን ዘገባው አመልክቷል። ጦሩ በተንቀሳቀሰበት ወቅት ከክልሉ ልዩ ፖሊስ ኃይል ጋር ለአጭር ጊዜ የተኩስ ልውውጥ መከፈቱንና በዚያ ወቅት ከተማይቱ ውስጥ ረብሻ መፈጠሩን በርካታ አማኞችን የጠቀሰው ይኸው የቪኦኤ ሶማሊኛ ዝግጅት ክፍል ዘገባ አጋጣሚውን የተጠቀሙ ሰዎች ጎዳና ላይ መውጣታቸውን፣ ዝርፊያ መፈጸማቸውንና ሕንፃዎችን ማቃጠላቸውን ገልጿል። የተቃጠሉትና የተዘረፉት የሶማሌ ብሔረሰብ አባል ያልሆኑ የሌሎች ኢትዮጵያውያን ሱቆችና ንብረቶች መሆናቸውን የጠቆመው ይኸው ዘገባ አንድ የኦርቶዶክስ ተዋሕዶ ቤተ ክርስቲያንን መቃጠሏን አመልክቷል። የክልሉ ባለሥልጣናትና የሀገር ሽማግሌዎች የፌዴራሉን መንግሥት እርምጃ መቃወማቸው የተገለጸ ሲሆን የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ ማምሻውን ባወጣው መግለጫ ሶማሌ ክልል ውስጥ የሽግግር ለውጥ መምጣት ያለበት ኦብነግን ፌዴራል መንግስቱንና ሌሎችም አግባብ ያላቸውን ወገኖች ባካተተ ሰላማዊ ድርድር ብቻ መሆን እንዳለበት አሳስቦ ወታደራዊ እንቅስቃሴዎች በአፋጣኝ እንዲቆሙ ለጠቅላይ ሚኒስትሩ ጥሪ አሰምቷል። ኦብነግ አክሎ ኦጋዴን ውስጥ የሚገኘው የሶማሌ ሕዝብ መብቶቹን ለማስከበር እንዲቆምና የውጭ ኃይሎች ስለ ዕጣ ፈንታው እንዲወስኑ እንዳይፈቅድ ጠይቆ የእምነት ተቋማትና የሲቪሎች ንብረቶች አጋጣሚውን ለመጠቀም በሚፈልጉ ግለሰቦች ለጥቃት እንዳይጋለጡ እንዲከላከል አሳስቧል። ይህ በእንዲህ እንዳለ የኢትዮጵያ መከላከያ ሚኒስቴር ልኮልኛል ባለው መግለጫ በኢትዮጵያ ሶማሌ ክልል ውስጥ የሕዝቦችን ሰላምና ደህንነት ለማረጋገጥ መንግስታዊ ስርዓቱን ጠብቆ ይቅርታ ህገ መንግስታዊ ስርዓቱን ተብቆ አስፈላጊውን እርምጃ እንደሚወስድ ሚኒስቴሩ ማስተዋወቁን ፋና ብሮድካስቲንግ ኮርፖሬሽን ዘግቧል። ዛሬ በኢትዮጵያ ሶማሌ ክልል ጅግጅጋ ከተማ ውስጥ በተከሰተው ብጥብጥ ቀጥሎም ወደ ሌሎች አንዳንድ የክልሉ ከተሞች የተዛመተው ሁከት በምንም መልኩ ተቀባይነት የሌለውና በፍጥነት ሊገታና ሊታረም የሚገባው ድርጊት ነው ሲል የመከላከያ ሚኒስቴር ማስተዋወቁን ዘገባው አመልክቷል። የክልሉ ህዝብ ሰላምና ደህንነት አደጋ ውስጥ እየገባ መሆኑን ያስታወቀው ይኸው መግለጫ የመከላከያ ኃይሉ ሁከትና ብጥብጡን በዝምታ እንደማይመለከት፣ የአካባቢውን ሰላም ለማረጋገጥም ህገ መንግስታዊ ስርዓቱን ጠብቆ አስፈላጊውን እርምጃ እንደሚወስድ በጥብቅ እንደሚያሳስብ አስገንዝቧል።
በ19ና በ25 ሜትር ባንድ እስካሁን እስከ 4 ሰዓት ስናስተላልፍ የቆየነው ፕሮግራም የቅዳሜ ሐምሌ 8 እዚህ ላይ ተጠናቀቀ። አዲሱ አበበ ከፕሮግራም መሪው ንጉሡ ታምሬ ጋር አሰናበታለሁ። መልካም ምሽት።